ከሐምሌ 28 ቀን 2015 ዓ.ም ምረት ጀምሮ በእስር ላይ የሚገኙትን አቶ ክርስቲያን ታደለና ከነሐሴ 9 ቀን 2015 ጀምሮ ታስረው የሚገኙትን አቶ ዮሐንስ ቧያለውን ጨምሮ በክስ መዝገባቸው ስር የሚገኙት 52 ተከሳሾች የአማራ ክልል መንግስትን በኃይል ከስልጣን በማውረድ የክልሉን ስልጣን ለመቆጣጠር ሞክረዋል በሚል የወንጀልና የሽብር ክስ የተመሰረተባቸው ሲሆን ተከሳሾቹ ክሱን ተቃውመው ሲከራከሩ ቆይተዋል። ጥር 15 2017 ጠቅላይ ፍርድ ቤት ባሳለፈው ውሳኔ መሰረት ክሱን እንዲያሻሽል የተደረገው አቃቤ ሕግ ዛሬ የተሻሻለውን ክስ ለፍርድ ቤቱ ለተከሳሾችና ለጠበቆቻቸው ያቀረበ መሆኑን የተከሳሾች ጠበቃ አቶ ሰለሞን ገዛኸኝ ለአሜሪካ ድምጽ ገልጸዋል።
የፍርድ ቤቱም እንግዲህ ታግዶ የነበረው የፍትህ ሂደት እንዲቀጥል ተደርጎ አቃቤ ሕግ ለዛሬ ክሱን አሻሽሎ እንዲቀርብ ነበር የታዘዘው። ዛሬ አቃቤ ሕግ ክሱን አሻሽሎ ቀርቦ ተከሳሾቹ የተሻለው ክስ ደርሷቸው በችሎታ ይዘውታል።
አቃቤ ሕግ በእነ አቶ ዮሐንስ ቧያለው መዝገብ ስር የመሰረተው ክስ በተከሳሾች የሽብር ድርጊት ምክንያት ከ1100 በላይ ሰዎች መሞታቸውንና ከ600 በላይ ጉዳት የደረሰባቸው መሆኑን እንዲሁም ወደ 48 ሚሊዮን ብር የሚጠጋ ንብረት መውደሙን አመልክቶ የነበረ ሲሆን ተከሳሾች በበኩላቸው የሞቱት እነማን መሆናቸውን የት እንደሞቱና በወደመው ንብረት ዙሪያ ዝርዝር መረጃ እንዲካተት ጠይቀው ሲከራከሩ መቆየታቸውን ጠበቃው አስታውሰዋል። በመሆኑ የተሻሻለው ክስ 10 ገጽ የሚደርስ የሟቾች የተጎዱ ሰዎችና የወደሙ ንብረቶች ዝርዝር አካቶ መቅረቡን አቶ ሰለሞን ተናግረዋል። በፍርድ ቤቱ የተገኙት 16 ተከሳሾችም በተሻሻለው ክስ መሰረት ድርጊቱን አለመፈጸማቸውን የእምነት ክህደት ቃላቸውን በዝርዝር ባቀረቡበት ወቅት ማስረዳታቸውንም ገልጸዋል።
ከሱ ከደረሰ በኋላ ፍርድ ቤቱ ጠየቀው ምንድነው አዲስ በተሻሻለው ክስ ላይ ተቃውሞ ካላቸው የሚል ነበር። ተከሳሾችም በጠበቆች አማካኝነት አብረን ሆነን ነው በክሱ ላይ ተቃውሞ የለንም ያለው። እንግዲህ የክስ ተቃውሞ ከሌለ ቀጣይ ሂደቱ የእምነት ክህደት ቃል ነበር። የእምነት ክህደት ቃል 16 ተከሳሾች ሰጥተዋል። በዚህ የእምነት ክህደት ቃልም ወንጀሉን መፈጸማቸውና ለመፈጸማቸውን ለፍርድ ቤቱ እንዲያስረዱ ነበር። በእኛ በኩል የቀረበው ጥያቄ ምንድን ነው? ወንጀሉን መፈጸማቸውና ለመፈጸማቸውን ብቻ ሳይሆን በወንጀለኛ መቅጫ ስነ ስርዓት ቁጥር 132 ንዑስ ቁጥር 2 መሰረት አንድ ተከሳሽ የእምነት ክህደት ቃል ሲሰጥ ወንጀሉን ስለመፈጸሙ አልፈጸምኩም ወይም ፈጽሜያለሁ ብቻ ሳይሆን አልፈጸምኩም የሚል ከሆነ ስለ ወንጀሉ አለመፈጸም ከወንጀሉ ጋር በተያያዘ ቃል መስጠት እንደሚችል የእምነት ክህደት ቃሉን ለመስጠት እንደሚችል በግልጽ ስለሚያስቀምጥ ክሱን በተመለከተ ዘርዘር አድርገው እንዲያቀርቡ ይህም ደግሞ በመቅረጽም እንዲቀረጽ ብለን በጠየቅነው መሰረት በዛ መሰረት ነው ተከሳሾቹ ቃላቸውን የሰጡት።
በዚህም መሰረት የህዝብ ተወካዮች ምክር ቤት አባልና በምክር ቤቱ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ክርስቲያን ታደለ፣ የአማራ ክልል ምክር ቤት አባል አቶ ዮሐንስ ቧያለው፣ የአዲስ አበባ ከተማ አስተዳደር ምክር ቤት አባል ዶክተር ካሳ ተሻገር፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ሊቀመንበር ዶክተር ጫኔ ከበደና አብሯቸው የተከሰሱ ጋዜጠኞች በቀረበባቸው ክስ ዙሪያ ለፍርድ ቤቱ ዝርዝር ምላሽ መስጠታቸውን አቶ ሰለሞን ገልጸዋል። አቶ ሰለሞን አክለው ተከሳሾቹ የቀረበባቸውን ክስ አለመፈጸማቸውን፣ ከሽብር ቡድን ጋር የአመራርነትም ሆነ የአባልነት ግንኙነት እንደሌላቸው፣ ይልቁንም በአማራነታቸውና በአማራ ላይ ለሚፈጸመው ግፍ ድምጽ በመሆናቸው መታሰራቸውን ገልጸው ክርክር ማቅረባቸውን ተናግረዋል። በተጨማሪም ከተከሳሾቹ ጋር ግንኙነት አላቸው ተብሎ የተጠቀሰው የፋኖ ድርጅት የአማራ ሕዝብ ተቋም ሆኖ እያለ የፋኖ አመራር አባል የሆኑ ሰዎች አሸባሪ ናቸው ብሎ መክሰስ ሕዝቡን እንደ መክሰስ ይቆጠራል ማለታቸውን አቶ ሰለሞን አመልክተዋል። በአማራ ክልል በተከሰተው የጸጥታ ችግር ምክንያት ከታወጀው የአስቸኳይ ጊዜ አዋጅ ጋር በተያያዘ ተከሳሾቹ በቁጥጥር ስር ውለው አዋሽ አርባና ሰመራ በሚገኘው የሰኛ ማቆያ ለወራት በቆዩበት ወቅት ደርሶብናል ያሉትን የሰብአዊ መብት ጥሰት አስመልክቶ በጽሁፍና በቃል ለፍርድ ቤቱ ባቀረቡት አቤቱታ ፍርድ ቤቱ የኢትዮጵያ ሰብአዊ መብቶች ኮሚሽን ጉዳዩን መርምሮ ሪፖርት እንዲያቀርብ ባዘዘው መሰረትም ኮሚሽኑ ሪፖርቱን ዛሬ ለፍርድ ቤት ማቅረቡን አቶ ሰለሞን ተናግረዋል።
አዋሽና ሰመራ አካባቢ ማለት በቆዩበት ሰዓት ለስድስት ወራት በአስቸኳይ ጊዜ አዋጅ ከዛም በኋላ ለቆዩበት የደረሰባቸው በደል ከዚህ በፊት እነዚህም ለተለያዩ ሚዲያዎችም ወጥተዋል፣ ለፍርድ ቤቱም አመልክተዋል፣ በጽሁፍም አቀረቡ ነበር። ስለዚህ ይህን ሰብአዊ ጥሰት በተመለከተ መርምሮ እንዲያቀርብ ማለት ፍርድ ቤቱ ሰጥቶ ነበር። ስለዚህ የሰብአዊ መብት ኮሚሽን ተከሳሾችን በመጠየቅ ምስክሮችን በመስማት የህክምና ተቋማት የሩበትን ህክምና ተቋማት ተለያዩ የኢንቨስቲጌቲንግ ፕሮሲጀሮችን በመጠቀም አጣርቶ ሪፖርቱን ለፍርድ ቤት አቅርቧል። በሪፖርቱ ላይም የመጨረሻ ሪኮማንዴሽንን ቅድም ያጠበቆች እያየነው ነበር። በሪኮማንዴሽኑ መጨረሻ ላይ ምንድን ነው ምክረ ሀሳብ የሚለው የሰብአዊ መብት ጥሰትም በተሰሙ አካላት ላይ በሙሉ የተሟላ የወንጀል ምርመራ በማድረግ ህጋዊ ተጠያቂነት እንዲያረጋግጥ የሚል ምክረ ሀሳብ መጨረሻው ላይ ይጠራል። ይህ ማለት የሰብአዊ ጥሰት የደረሰባቸው ስለመሆኑ ውጤት አለ ማለት ነው። በዚህ በሰብአዊ ጥሰቱ ላይ
ተከሳሾቹ ወንጀሉን አልፈጸምንም ብለው የተከራከሩ በመሆኑ አቃቢ ህግ ወንጀሉን መፈጸማቸውን ያረጋግጡልኛል ያላቸውን 21 ምስክሮች ለማዳመጥ ፍርድ ቤቱ ከመጋቢት 5 እስከ 12 2017 ዓ.ም ቀጠሮ ይዟል። አቃቢ ህጉ የኢትዮጵያ ሰብአዊ መብቶች ኮሚሽን ላቀረበው ሪፖርትም በተያዘው ቀጠሮ ቀን ምላሽ እንደሚሰጥ ጠበቃው አመልክተዋል። በአሜሪካ ድምጽ የተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።